مسألة ديمقراسي يتيوبيان عندنات دمسنو مسألة ديمقراسي يتيوبيان عندنات دمس يتيوبيان هزباوي آريوتاوي بارتي إيهابا يتزقاب جاي ميكرب يساتلائي سرچتنو تنستلين اندامن امشاتشو قوار مجتشن زاري عرب يكاتي تاسركن ولتشاسر مستامت امرتنو تنسى ديمقراسي يتيوبيان دن الدنس بيقادو يميستر الفول مدبنيا بروغرام اهون يجمرال የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
አርብ የካቲት 10 ቀን 1172 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል እስከ መቼ?
በየሳምንቱ አርብ ከአድማጮች የደረሱንን መልእክቶች የምናስተናግድበት የደብዳቤዎች አንድ ፕሮግራማችንን አስተምተን የመጀመሪያው ክፍል ዝግጅታችን ይጠናቀቃል። በቅድሚያ ዜና።
መልኩን ቀየረ እንጂ የቤተክርስቲያን ጥቃት አልቆመም ተባለ። ኮሎኔሉ ከአንድ ቀን በፊት በሐሰተኛ ነባያቶቹ በኩል ዳግም ሲከፈሉ አየሁ የምትል ነገር አስነገረ። ተማግስቱ ደግሞ ዛሬ የአካል ወልድ ሞገስ ወይም ደግሞ በቀድሞ ስሙ አባ ሳዊሮስ ቡድን የሾምኳቸው ሰዎች ሹመት እንዳለ ይከጥላል ሲል መግለጫ አውጥቷል። ቤተክርስቲያን የእነዚህ ሰዎች መጫወቻ መሆኗ ምዕመናን በቶሎ የሚታለል መሆኑ ነገሩን አሳዛኝም አሳፋሪም ያደርጋል። መንፈስ ቅዱስ የሻራውን የአካል ወልድ ክህነት በሰው ፈቃድ ለመመለስ የተደበተ ርቀት ራስን ከፈጣሪ ጋር ማጣላት ነው። እግዚአብሔር እጁን በአማሌቅ ላይ ሲያስነሳ ሳኦል ለአጋግ አዛኝ መስሎ መታየቱ ሳኦልን ትልቅ ዋጋ እንዳስከፈለው ኢትዮጵያም ይህ እየተደገመ ነው። የቤተክርስቲያናችን አባቶች ኮሎኔሉን አምነው የእግዚአብሔርን ውሳኔ በመሻራቸው አሁን ዋጋ የሚከፍሉበት ምዕራፍ ተጀምሯል። መኖሪያ ቤታቸው በአገዛዙ የፈረሰባቸው ሰዎች ራሳቸውን አጠፉ። በአዲስ አበባ ዙሪያ በሚገኙ አካባቢዎች መኖሪያ ቤታቸው በአገዛዙ የፈረሰባቸው ሰዎች ራሳቸውን ማጥፋታቸው ያይነ እማኞች ገልጸዋል። በቅርቡ በጠባብ ብሔርተኞች በተመሰረተውና ተጠርነቱ ለኦዴድ ጠባብ ቡድን በተባለው ሸገር ከተማ ስር በተካተቱት 6 ክፍላተ ከተሞች ህገወጥ ናቸው በሚል ማነትን በለየ መልኩ የአማራ ተወላጆች መኖሪያ ቤት እየፈረሰ ይገኛል። በሰበታ ቡራዮ ለገጣፎ ለገዳዲ ስልታና ገላን የሚገኙ የአማራ ተወላጆች ያለምንም ቅድመ ማስጠንቀቂያ መኖሪያ ቤታቸው ፈርሶባቸው ጎዳና ላይ ወድቀዋል። የኦዴድ ልዩ ኃይል በሚያጅበው ግብራኤል መኖሪያ ቤታቸው የፈረሰባቸው እና መውደቂያ ያጡ ሰዎች ባደረባቸው የአመሮ ጭንቀት ራሳቸውን ማጥፋታቸው ነው የአይንማኞች ያረጋገጡት። ተበድረውና ያላቸውን ጥሪት አሟጠው የሰሩት መኖሪያ ቤት ሲፈርስ ተስፋ በመቁረጥ በገመድ በመታነቅና መርዝ በመጠጣት በሱልታ አካባቢ እስካሁን የታወቁ 2 ሰዎች ራሳቸውን ማጥፋታቸው ነው ቤታቸው የፈረሰባቸው ንጹሃን የገለጹልን። ቤተሰቦቻቸውን የሚያስጠጉበትና የሚያስጠልሉበት ያጡ በርካታ ሰዎች በአመሮ ጭንቀት ራሳቸውን ስተው ሆስፒታል የገቡም እንዳሉ ለማወቅ ተችሏል። ከዚህ በተጨማሪ መኖሪያ ቤታቸው በመፍረሱና የሚጠለሉበት በማጣታቸው በርካታ ተማሪዎች ከትምህርት ገበታቸው ቀርተዋል የተባለ ሲሆን በሴተኛ አዳርነት የተሰማሩ ልጃገረዶችም መኖራቸው ታውቋል። በለገጣፎ ለገዳዲ መኖሪያ ቤታቸው የፈረሰባቸው ሌላኛው ተጎጂ አዲስ ያሰራውት መኖሪያ ቤት ይፈርሳል ከባለቤት ጋር ለአመታት ጥረን ግረን ያፈራነው ሀብት ንብረት በአፍራሽ ጠባብ ግብራኤሉ ወድሟል። ስለዚህ ብቸኛ አማራጫችን ራስን ማጥፋት ሆኗል ሲል አስተያየቱን ሰጥቷል። ትላንት የተሻለ ህይወት እንኖር ነበር ዛሬ ግን ከነቤተሰቦቻችን መጠለያ አጥተን የተንከራተትን ነው ያሉ ሲሆን በልመና ህይወት መሰማራታቸውንም ጨምረው ገልጸዋል። የተካሄደ የሚገኘው የቤት ማፍረስ ዘመቻ አሁንም መቀጠሉን የገለጹት ሲሆን ከኦሮሞ ተወላጆች ውጪ የሌሎች ብሔር ተወላጆች መኖሪያ ቤት እንዲፈርስ ምልክት እንደተደረገበትም ማሮቹ ገልጸዋል። በሾች የሚቆጠሩ ህጻናት እናቶችና አዛውንቶች የሚጠለሉበት አጥተው ጎዳና ላይ የወደቁ ሲሆን አንድ አካባቢ ተሰባስበው እንዳይገኙ በተጣይሎች እንዲበተኑ እየተደረገ መሆኑን ተገልጿል። በግሪደር ማሽን በመታገዝ መኖሪያ ቤቶች ያፈረሰ የሚገኘው ያገዛዙ አፍራሽ ኢብራሂል የሚያድጉት የኦዴድ ኃይሎች ቤታችንን አናፈርስም ባሉ ያካባቢው ኗሮች ላይ በከፈቱት ጥቃት በርካታ ሰዎች መገደላቸውን መዘገባችን የሚታወስ ነው። በአዲስ አበባ ዙሪያ ሸገር ተብሎ በሚጠሩ ከተሞች በኦዴዶች በርካታ ጭቆናዎች እየተፈጸሙ ነው። አማራኛ ተናጋሪ ያሏቸውን ሰዎች በሙሉ መሬታቸውን በግሪደር ፈርሷል። ካደሙት ቤታቸው የተረፈውን ዕቃ ይዘን ወደ አዲስ አበባ እንሄድ ባሉ ጊዜ በፍጹም በመከልከል በዱላና በወከባ ወደ ፖሊስ ጣቢያም እንዳጋዛቸው ተገልጿል። ተፈናቃዮቹ የፈረሰውን ቆርቆሮ ይዘው መሄድ እንዳይችሉና ሲፈርስ ቆርቆሮ የሚወስድ ቡድን ደግሞ ባገዛዙ እንደተዘጋጀም ተገልጿል። የፈረሰበት አማራ ከሆነ ወደ አማራ እቃየን ይሄዳል የሚባል ነገር አይሰራም። ካልሆነ ደግሞ ከ10000 እስከ 20000 ብር ድረስ እንዲከፈል ተመን ወጥቶ ያንን እያስከፈሉ እቃውም ግለሰቦቹ እጅ ሳይደርስ ከመሃል የአራጁ ቡድን እንዲበለው ተደርጓል። ቤታቸው ፈርሶባቸው ውጪ ከመያድሩት 8 ሰዎች በጅብ የተበሉ እንደሆነ ሪፖርት የደረሰን ሲሆን የተለቤት እየዞሩ ከ50 በላይ ሰዎች በተለይ አማራኛ ተናጋሪ የሆኑትን እነዚህ የወዴድ ጠባብ ኃይሎች በጥይት ተገድለዋል። በአዲስ አበባ የአማራ መታወቂያ ያዙ ሰዎች እየታሰሩ መሆኑ ተነገረ። ለስራ ለህክምና ለትምህርትና ቤተሰብ ጥየቃ ከአማራ ወደ አዲስ አበባ የገቡ ሰዎች ባገዛዙ ኃይሎች እየታሰሩ መሆናቸውን የአይንማኞች ገልጸዋል። ለአብነትም በአዲስ አበባ ኮልፌ ቀራኒዮ ክፍለ ከተማ ልዩ ስሙ ቤተል አካባቢ በዚህ ሳምንት ብቻ 30 የሚደርሱ የአማራ መታወቂያ ያዙ ሰዎች መታሰራቸውን ተገልጿል። ኮልፌ ቀራኒዮ በተጨማሪ በነፋስ ስልክ ላፍቶና በሌሎች ክፍለ ከተሞች የአማራ መታወቂያ ይዘው የተገኙ ሰዎች የታሰሩ ሲሆን ከነርሱ መካከል ከፍተኛውን ቁጥር የሚይዙት በጉልበት ስራ የሚተዳደሩ ወጣቶች መሆናቸውም ታውቋል። ከሰሞኑ በኦርቶዶክስ ተዋህዶ ሃይማኖት ውስጥ ተፈጥሮ የነበረውን ችግር ምክንያት በማድረግ በአዲስ አበባ በርካታ ሰዎች ታፍነው ወደ አዋሽ አርባ የተወሰዱ ሲሆን እስካሁን አለመለቀቃቸውም ታውቋል። ከተጨማሪም በአገዛዙ ኃይሎች ታፍነው ከተወሰዱት መካከል የደረሱበት ያልታወቁ በርካታ ሰዎች መኖራቸውም የታሳሪ ቤተሰቦች ገልጸውልናል። የአበርገሌ እና የጻግብጅ ወረዳ ኗሪዎች እሮሮ እያቀረቡ መሆኑ ተሰማ። በተለይ ቆላማ በሆነው የአበርገሌ ወረዳ የወባ ህመም ተስፋፍቶ ከፍተኛ ህይወት እየጠፋ መሆኑ ተጠቁሟል። በሁለቱም ወረዳዎች ህይወት እየጠፋ ነው የተባለ ሲሆን በህክምና እጦት ምክንያት ባለፉት ጥቂት ወራት 15 እናቶች ህይወታቸው ማለፉም በረሃብም የተጎዱ እንዳሉ ታውቋል። በወያኔ ስር የሚገኙ በአማራ አካባቢ የአግምራ ብሔረሰብ አስተዳደር የአበርገሌ የጻገብዬ ወረዳ ኗሪዎች ለከፍተኛ ረሃብና በሽታ መገለጣቸውም ኗሪዎቹ ተናግረዋል። የሁለቱ ወረዳ ኗሪዎች ከሁለት ዓመታት በላይ በወያኔ ቁጥጥር ስር ሲሆኑ ከአማራ ሆነ ከትግራይ አካባቢ በኩል የምግብ እርዳታና ህክምና እንዳያገኙ ሲሆን ለከፍተኛ ስቃይና ለሞት እየተዳረጉ እንደሆነም ተገልጿል። የዋግምራ በአሁን ወቅት በተለይ ቆላማ በሆነው ያበርገሌ ወረዳ የወባ ህመም ተስፋፍቶ ከፍተኛ ህይወት እየጠፋ መሆኑን ተጠቁሞ በሌሎች የጤና ችግሮች በሁለቱ ወረዳዎች በርካታ ህይወት እየተቀጠፈ ነው ተብሏል። ዜ ነው በዚያ በ
I love you, my boy.
ደብዳቤዎች አምድ ይህ ፕሮግራም እናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው። ይድረስ ለፍኖተ ዴሞክራሲ ሬዲዮ። በወያኔው ካድሬ ባባ ጳውሎስ መዳፍ ስር ሆኖ ህልውናው ውርርድ የሚገባበት ሆኖ የቆየው ሲኖዶስ ታጥቦ ጭቃ ሆኗል። አልታደልንም ብንል ምንም ስህተት አይኖረንም። በአብይ መንጋ ጸረ ኦርቶዶክስ ድርጊቶችና የመብት ጥሰቶች ተቆጥተው ተነሳሱ ስንል ከመጋረጃ በስተጀርባ ከዘረኛ ፈንጋጭ ጳጳስ ነንባዎች ጋር ተመሳጥረው የህዝቡን ትግል አፍነውታል። ፈርተነው የነበረው ደርሷል። ድሮም እጁን የሰጠና ግዳጁን የረሳ ቡድን መፍት አስጠባቂ ይሆናል ብሎ መመኘት ስህተት ነበር። ስንቱን ምዕመናን አስጨርሰው ካህን በየአደባባዩ ሲንገላታና በጥፊ ሲመታካየን በኋላ እንዴት ተገልብጠው ለጸረ ሃይማኖት ኮሎኔል እጅ ይሰጣሉ? የመሐይሙ ሽመልስ አብዲሳ ድንፋታ የአብይ ባለጌ ቀረርቶ አስፈራርቷቸው ነው ከሆነ መቼም ባያሌው ያሳዝናል። የቄሮ መንጋና የነጃዋር ሎሌ ሰይጣን ቄስን ጳጳስ ብለው ከተቀበሉ ውግዘቱ በእነሱ ላይ ነው። ለእምነቱ የተሰዋው ደም በእነሱ እጅ ላይ ነው። መፍትሄው ደግሞ እዚያው እነሱ በለመዱት ካገዛዙ ጋር እንዲጎነባበሱ ትቶ ምዕመናኑን ለቀጣይ ትግል ማነሳሳትና ለቤተ ክርስቲያኗም ዘላቂ መፍትሄ ማስገኘት ነው ሲሉ የኢትዮጵያ አላዛር ከደብረ ብርሃን ኢትዮጵያ ደብዳቤያቸውን አጠቃለዋል።
ፍኖቶች እንዲሁም አድማጮች እንደምን ሰነበታችሁ? በመጀመሪያ ታሪካዊ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ከፋፍሎና ወደ ጎጥ ፖለቲካ በማውረድ አራክሶ ለማዳከም ብሎም ለማፍረስ የኦሮሞማ ወገዛዝ ያደረገውን ርካሽ ጣልቃ ገብነት በመቃወም አንድ ሆነው ግንባራቸውን ለጥይት አካላቸውን ለትየል ሰውተው የተቃጣውን ሴራ ላከሸፉት ወገኖቻችን ያለኝን ክብርና አድናቆት መግለጽ ወዳለሁ። የግንባርን ሳትፉ በአንድነት መቆም ምን ያህል አረድ አንቀጥቀጥ የሆነ ኃይል እንዳለው ያየንበትና የተማርንበት ነው ብዬ ማምናለሁ። ቀጥዬ የምለው ቢኖር ሰሞኑን በሀገራችን የተከሰተው ሁኔታ ጠላት አገር ለማፍረስ የደረሰበትን አስከፊና አሳሳቢ ደረጃ በማያወላዳ ሁኔታ ግልጽ ማድረጉን ሲሆን ኢትዮጵያን ለማፍረስ ስረ መሰረቶቿን ሁሉ ማመስ መርሃ ግብሩ የሆነው አብይ አህመድ ውሸት ሸፍጥና ክህደት ስጋ ወደሙ ሆነው የፈጠሩት አሪዮስ መሆኑን ያጫፋሪዎቹንም ሳይቀር አፋሲዟል። ሲኖዶሱን ለመናድ እኩይ ዓላማው የፈጠረውን ተንቀሳቃሽ ፈንጂ ቡድን ሲከሽፍበት ያንኑ ቡድን መልሶ ጎትቶ አንጥቶ ገጽታውን ለማደስ ካሜራ ፊት ለፊት ባስታራቂነት ቀረበ። እንደ እውነቱ ከሆነ የዚህ አሪዮስ ኮሎኔል ቃሉ ከቃል ተቆጥሮ ስምምነቱ አስማሚ ተደርጎ የተወሰደበት ምክንያት እስካሁን ግልጽ አልሆነልኝም። ለጊዜውም ቢሆን ይህ ሰይጣናዊ ተልእኮ የከሸፈበትን መንገድ ቀይሮ ቀጣይ ጥቃቱን ከውስጥ መልሶ በተከለው ቡድን ለማሳካት የዘየደው ለመሆኑ ማስተማመኛው ምንድነው የሚለውም ገና መልስ ፈላጊ ጥያቄ ነው። አብይ እግሩ የቤተ መንግስት በር ከረገጠበት ቀን ጀምሮ የከፈተውን ፋሽስታዊ ፍጅት እስከዛሬ ድረስ ለደቂቃ ማላቆመም። በሻሸመኔ ቤተክርስቲያን በህገ ወጦች አትደፈርቱም ያሉትን እንደፈጀው አካለስም ሁሉ እንዳደረገው እንዳሳደደውና ያሳቀየ እንዳለው በሽዎች የሚቆጠሩትን ከአዲስ አበባ ወደ አዋሽ አርባ ወስዶ ያሳቀየ እንዳለው በወልቂጤም ህዝብ ተጠማን ባለ ያገዳችሁትን ውሃ ልቀቁልን ብሎ በጠየቀ መልሱ የጥይት ሩምታ ሆነ። የውሃ ጀሪካን ይዘው ተጠማን ያሉትን ንጹሃን ወጣቶች በጥይት ቆላቸው። በመሆኑም ተቋሞቻችንም ሆኑ አገራችን አደጋ ላይ ነች። በትናንሽ ድሎች መፈንጠስ በትናንሽ ሽንፈቶች ተስፋ መቁረጥን አስወግደን የተጀመረው ትግል ግለቱ ሳይበርድ የህዝብ የቁጣ ሰይፍም ወደ አፎቱ ሳይመለስ አገር ህዝብና ሃይማኖቱ ላይ የተጫነውን አሪዮስ የዘረኞች ፋሽስታዊ አገዛዝ ማስወገድ አለብን። የታሰሩት በሙሉ ያለምንም ቅድመ ሁኔታ ወይም እየታዩ ይፈታሉ በሚለው ሸፍጥ ሳንዘናጋ አሁኑኑ ይፈቱ ብለን መታገል አለብን። በብዙ ሺህ የሚቆጠሩ ታፍነው ለተወሰዱ ፋኖች፣ በብዙ ሺህ ለሚቆጠሩ ታፍነው የተወሰዱ ወጣቶች፣ በሰሜን ሸዋ ከሩብ ሚሊዮን በላይ በኦሮሞ ልዩ ኃይል ሸኔ ጥቃት በመኖሪያቸው ተፈናቅለው በስቃይና መከራ ላይ ላሉት ወገኖቻችን በትግላችን እንድረስላቸው፣ በኢትዮጵያዊነታቸው፣ በብሔራቸው፣ በሃይማኖታቸው፣ በጋዜጠኝነታቸው ምክንያት ታፍነው ተወስደው ለዘረኞች ሰቆቃ የተጋለጡ ወገኖቻችን ድምጽ እንሆናቸው። የበዛው ትዕግስታችን ብዙ አስከፍሎናልና ታግለን እናስፈታቸው። የዘረኛው አገዛዝ መሪዎች ለፍርድ ይቅረቡ፣ በተባበረ የህዝብ ትግል ይወገዱ ሲሉ ስንታየው ወርቁ ከበቅሎ ቤት አዲስ አበባ ደብዳቤያቸውን አጠቃለዋል።
በቅድሚያ ሰላምታዬ ለፍኖተ ሬዲዮ አዘጋጆችና ለአድማጮቹ ይሁንልኝ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀኖና ተጣሰ፣ ፋሽስታዊ የጠባብ ኦሮሞዎች አገዛዝ እጁን ከሃይማኖት ላይ ያንሳ ብለው ቤተክርስቲያናቸውን ሲከላከሉና ሲጠብቁ ከ50 በላይ ክርስቲያኖች በሻሸመኔ መስዋዕት ሆነዋል፣ ብዙዎችም ቆስለዋል። ቤተክርስቲያኗ ዓለምንም ሙጣ ወረድና ቢሮክራሲ በአስቸኳይ ለሞቱት ቤተሰቦችና ለተጎዱት ካሳ መክፈል መንፈሳዊ ግዴታዋ ነው ላለው ለሕገ ወጦቹ ዳግማዊ አሪዮሶች ይቅርታ ያለች ቤተክርስቲያን ካሳው አይከብዳትም። በተጨማሪም ፋሽስታዊው አገዛዝ አሸባሪዎቹን ገዳዮች ያሉበትን ስለሚያውቅ እንዲያጋልጣቸው መጠየቅም ቤተክርስቲያኗን አያዳግታትም ባይ ነኝ። በውጭ አገር የሚኖሩ ዜጎቻችን ወይም ትውልደ ኢትዮጵያውያን የህዝብ ሃይማኖት አይደፈር፣ ቤተክርስቲያን አትነካ ብለው ያካሄዱት ሰፊ የተቃውሞ ሰልፍ አክርቶኛል። ደፈሩ አማረባቸው ስንላቸው ከማጡ ገብተው በመቅለል ላይ ያሉትንም የሥርዓቱ ሹም ጳጳሶችንም አጋልጦልናል። በውጭም ያሉ ግን መብት ተደፈረ ብለው መቃወም ያቃታቸውንም በዚህ አጋጣሚ ማውገዝ ፈልጋለሁ። ከሰውነት ተርታ ወጥቶ እንደሪያ በጭቃ ከገዢዎች ጋር መቆሸሽ መቼ ነው የሚያበቃው ሲሉ ብስራት ደስታ ከበርሊን ጀርመን አገር ደብዳቤያቸውን አጠናቀዋል። ሰላም ፍኖቶች፣ እንደምን ሰነበታችሁ? ከዚያኔ እስካሁን እያየን እንዳለነው ትግል ሲጠራ የሚያደፈርሱ፣ ትግል ሲከር የሚያላሉ፣ የተለያየ ስያሜ ቢሰጣቸውም ፖለቲከኛ ሆኑ ነጋዴ፣ ካህን ሆኑ ልሂቅ፣ ወታደር ሆነ አርሶ አደር፣ ተማሪ ሆነ ላባደር ወዘተ ትግል በማሽመድመድ ክፉ ተግባር ከተጠመደ በፖለቲካ ትግል የሚሰጠው ስያሜ አንድ ነው፣ አድርባይ። የአድርባይነት የወል ባህሪው ሰብእናን እንደ ለማዳው ቤት እንስሳ ውሻ አድርገው በተደጋጋሚ ዘረኝነትን በአጠቃላይ ጭቆናን እያወገዙ ሲታገሉ ከርመው ለዘረኞች አገልጋይ በመሆን እንደ ውሻ የተፉትን መላስና የግል ሕይወታቸውን ማደላደልና ዣ መንዣ ኑሮን መቅጨት ነው። ይህ ማለት ከከፍተኛ የትግል ማማ የገዢዎች ጫማ ስር መደፋት፣ ስርቻ ስር መወተፍ ነው። ባለፉት 3 ሳምንታት በጎዛ ጥንብ ፖለቲካ ታፍኖ ሲብላላ የነበረው ጸረ ዘረኝነት ትግል የተዋህዶን ልዕልና ለማስከበር በጸሎተ ምህላ ጥቁር በመልበስ ወዘተ ለማውጣት አመቺ ሆነ እና በቤተ ክርስቲያን ጉዳይ ዘው ያለውን ዘረኛ አገዛዝን በአንድነት እልህ ተጋብቶ ጥርስ ነክሶ የህዝብ አንድነትን ለማየት በቃን። ላሳለፍነው እሁድ ተጠርቶ በነበረው ህዝባዊ የተቃውሞ ሰልፍ በአገር ውስጥና ከአገር ውጭ በተለያዩ አገራት ዘረኛውን አገዛዝ ለመቃወም ግዙፍ ሰልፎች ለማካሄድ ሲጠብቁ ከራስ ጸጉሩ እስከ እግር ጥፍሩ በተንኮል የበከተውና በንጹሃን ደም የተነከረው ያልተገራው ወጠጤ ራሱ ገድሎና ጨፍጭፎ በሺዎች የሚቆጠሩ በጅምላ መቃብሮች እንዲቀበሩ አድርጎ ለአንጃ ጳጳሳት እየተሟገተ ገንዘብ፣ መኪና፣ ነፍሰ ገዳዮች በጥበቃ ስም መድቦ በርካታ ቤተ ክርስቲያናትን፣ የተለያዩ ቢሮዎችን አሰብሮ ጳጳሳትን አሳፍኖ ታዋቂ ሰባኪያን፣ ዘማሪያን፣ የሰንበት ትምህርት ቤት ወጣቶችን፣ የማኅበረ ቅዱሳን አባላትን፣ ዲያቆናትን፣ ካህናትን እያፈነ አዋሽ 40 በረሃ ውስጥ እያሰቃያቸው
ወሮበላው አብይ የቤተክርስቲያን አስተራቂ ሆኖ በመቅረብ ለሰላማዊ ህዝባዊ አመጽ የቆረጠው የትግል መንፈስን ለጊዜውም ቢሆን ማስተናከል ችሏል። በበኩሌ የኦርቶዶክስ ተዋህዶ ክርስትና ማኝ ነኝና ባንጃዎቹና በቅዱስ ሲኖዶስ ማህድ ተደረገ የተባለው የእርቅ የስሙላ እንጂ የመንፈስ ቅዱስ አለመሆኑን ደፍሬ መናገር ወዳለሁ። በሻሸመኔ ወደ 40 የሚጠጉ ምዕመናን ተገድለው ካህናት በጥፊ በርግጫ በዱላ ተደብድበውና ተዋርደው አፈናውና ስራቱ በመንግስት ግልበጣ ስም ቀጥሎ ባለበት በሲኖዶሱ ተሸፋፍኖ የቆየው ያንጀኞቹ ጳጳሳት የዝሙት ቀሌቶችና ባንድ ወር 400 ሺህ ብር ተከፋይ የመሆናቸው ጉዳይም እንደቀድመው የሲኖዶሱ የመሸፋፈን ልማድ ጥቅስ በመደርደር የተደረገው እርቅ የቤተክርስቲያን ሳይሆን የዘረኛው በፍኖተ ብልግና ያላችሁ የምትጠሩት የነፍሰ ገዳዮች ቡድን ነው። ሊሸፋፈን የማይገባው የሲኖዶሱ ችግር በዘረኝነትና በመናፍቅነት መተብተብ ነው። እዚህ ላይ የተደረገ የተባለው ድርድር ተሾሙ ከተባሉት አመጸኛ ጳጳሳት መሃል የሥርዓተ ጵጵስናን ሚዛን የሚያሟላ ሹመቱ እንዲጸና እንደሚደረግ የሚል ሐሳብ የተካተተበት መሆኑ ነገሩ በጫና ለመፈጸሙ አንድ ሁለት አያስብልምላለሁ። አንጃ ጳጳሳት ያነገቡት አገዛዙ የጫነባቸውን የፖለቲካ ጥያቄ ነውና ከሲኖዶሱ ጋር በሚደረግ ድርድር አይፈታምላለሁ። ለመደራደር ከቀረቡ ቅድመ ሁኔታዎች አንዱ የታሰሩ ካህናት፣ ዲያቆናት፣ ምዕመናን፣ ጋዜጠኞች ካለምንም ቅድመ ሁኔታ ካልተፈቱ ለድርድር መቀመጥ እንደማይታሰብ የተቀመጠው ጥያቄ አልተመለሰም። አገዛዙ ለገደላቸው፣ ላቆሰላቸው፣ ለሰባበራቸው ቤተክርስቲያናትና ጸሎት ቤት የካሳ ክፍያና ሌሎች እንዲፈጸሙ የቀረቡ ቅድመ ሁኔታዎች የቆሻሻ ቅርጫት ውስጥ እንዲጣሉ ተደረገ ብለን ስንጠይቅ የምንደርስበት ምላሽ አገዛዙ ሙሉ በሙሉ ቤተክርስቲያኗ ውስጥ ጉዳይ ጣልቆ መግባቱን ያሳየናል። በመጨረሻም ለዚህ ሁሉ ጥፋት ሰበብ ሊሆን የሚችለው የአባ ጳጉሚስ ሥርዓተ ምንኩስና በመጣሱ ነውና የምንኩስና ሥርዓት ሊጠበቅ የግድ ይላል ከሚሉት ጋር ስማማለሁ። ለጳጳሳት በወር 50 ሺህ ብር ደሞዝ ሳይሆን ሸክም ነውና ለሁለት ጌታ አትገዙ የሚለው መመሪያ መጣስ መዘዙ ገና ብዙ ይሆናል። የአንጃው መሪ በወር 400 ሺህ ብር ተከፋይ መሆኑ አይዘገንንም የሚል ጥያቄን ጣል አደርጋለሁ። በመጨረሻም ተደረገ የተባለው ድርድር የወረቀት እንጂ የተግባር አይደለምና መጪው በቅርቡ ከደረሰው ሊከፋ ስለሚችል እየተደራጀን እንታገል የሚል ጥሪ ማቅረብ እወዳለሁ ሲሉ ሐና ከደብረ ብርሃን ደብዳቤያቸውን አጠናቀዋል።
ሰላም ጤና ይስጥልን እንደምን ሰንብታችኋል? የፍኖተ ዲሞክራሲ የደብዳቤዎች አምድ ዝግጅት ክፍልና የሃፓ ቤተሰቦች በዛሬው ደብዳቤ ያካተትኩት የኦዴዶች አገሪቱን ጸፍልቀው በርካታውን ከኦርሞ ተወላጅ ውጭ ያለውን ማህበረሰብ በማሳደድና ሀብት ንብረቱን በመዝረፍ እንዲሁም የሀገሪቱን አንጥራብት በተለያየ መንገድ በራሳቸው የባንክ አካውንት በማስቀመጥ ምን ያህል ሀገሪቱን ላላስፈላጊ ወጪና ብዝበዛ እየደረጓት እንደሆነ የሚዳስስ ነው። ኦዴዶች ሌላው ቀርቶ በሃይማኖት እየገቡ በመከፋፈልና አንዲቱን ኦርቶዶክሳዊ ተዋህዶ ቤተክርስቲያን ለሁለት በማድረግ እንዲሁም የእስልምናውንም በውሃብይ ቁጥጥር ስር ለማድረግ ጥረት እያደረጉ እንደነበር የማይዘነጋ ነው። ይህ ጥረታቸው ቀጥታ ወደ ተግባር ቀይረው ዛሬ ለከፍተኛ ብጥብጥና የእርስ በርስ ርቂትም ዳርገውናል። እነዚህ ጠባብ ጸረ ቡድኖች በዚህ አላበቁም። አውቶቡስ በ19 ሚሊዮን ብር አንድ አውቶቡስ ገዝተው እንዳመጡ አድርገው ዜና ሲያሰራጩ እንደነበርም የቅርብ ጊዜ ትውስታችን ነው። ኮንትራት ውስጥ ያመጣው የተባለው ደግሞ ያንድ የኦዴድ ባላብስ ይህንን ጸረ ህዝብ ቡድን የሚደግፍ ሲሆን የብራይት ትሬዲንግ የሚባል ድርጅት እንዲያቀርብ ሆኗል። በስራቸው ላለው የግል ድርጅት እጥፍ በላይ እንዲያተርፍ አድርገው ሀብት ይፈጥሩለትና ያ ድርጅት ደግሞ ዙሮ እነሱ አካውንት ላይ ብሩን እንዲያስቀምጥ ይደረጋል። የሚገዛበት ሌላ፣ የሚወራረድበት ሌላ ሆኗል። ይህ ለነሱ የተለመደ ነገር ነው። ከስር ያሉት ሌሎች የራሳቸው ዘርፉ ማስረጃዎች ናቸው። መሬት እንዳይሸጥ የሚል እግድ በአደባባይ በኦዴድ ይወጣል። አዲስ አበባ ላይ እኔ የበላይነትን ወስጄ እየገዛው ነው የሚለው የኦዴድ ቡድን በተለያየ መንገድ መሬቷን እየበጣጠሰና ሸገርና ቀብጥሬ በሚል ስም እየወጣ በኦሮሞ አካባቢ በማካለል ሙሉ በሙሉ አዲስ አበባን ለመሰልቀት የሄዱበት እርቀት እጅግ የሚያሳዝንና እንቅልፍ የሚነሳ ነው። መሬት እንዳይሸጥ በሚል ግድ የወጣውን በውስጥ ይወያዩና የነሰቦች ተዘጋጁ ይባላሉ። እነዚህ በወዴድ ስር ያሉ ባላሶች ደግሞ ይዘጋጁና አግዱ በውስጥ ደብዳቤ እንደተነሳ ተደርጎ በይፋ ፖስት ሳይደረግ በስር እንዲቀመጥ ይደረጋል። አግዱ የተነሳበት ደብዳቤ በአደባባይ እንዳይታወቅ ከተደረገ በኋላ የነሰቦች መሬት በውድ እንዲሸጡ ይደረጋል። ሸጣው ሲጨርሱ ሌላ መሬት እንዳይሸጥ የሚል በድጋሚ አግድ በአደባባይ ይወጣል። አንዴ ባለፈው ግድ መቼ ተነሳ ብሎ ህብረተሰቡ ሲጠይቅ ደግሞ ቢሮ ደብዳቤውን ይዩትልና ያሰሩትን በስውር ያስቀምጡትን ደብዳቤ ያሳያቸዋል። እንዲህ ያደረጉ ሙሉ የአዲስ አበባን ከተማ ቸርችረው ሽጣውን እንደጨረሱት በቂ ማስረጃዎች ይወጡ ነው። ከወራት በፊት መኪናን ጨምሮ ከውጭ የሚመጡ ቁሳቁሶች ታግደው እንደነበርም የሚታወስ ነው። የመኪናው ዋጋ ጣራ ሲነካ አሁን ነው ሀብት መስጠር ብለው በውስጥ ተነጋግረው የነሱ ሰዎች ተዘጋጁ ይሏቸዋል። የውጭ ምንዛሬ በጓዳ ፈቅደውላቸው ለተወሰነ ጊዜ ከፍተው መኪና መጡ ከቀረጥ ነጻ አስገብተው አተረፉበት። እንደገና አሁንም በድጋሚ ግዱን ጣሉት። ስሚንቶ በህገወጥ መንገድ ተሸጠ ወዘተ እየተባለ በአገዛዝ ደረጃ እየተለፈለፈ እንደነበር የማይዘነጋ ነው። ዋናዎቹ ግን ራሳቸው ናቸው። ወጣቶችን ያደራጁና ፖሊስ ደህንነት ወዘተ እንዲያግዛቸው ይመደብና በጥቁር ገበያ እንዲሸጡ ተፈቅዶላቸው ሀብት ፈጥረውበታል። ወዲዶች አሁን ኬንያ የሚባል የአልኮል ፋብሪካ እንዳቋቋሙም ተሰምቷል። በዚህም 7 ቢሊዮን ብር የተበደሩበት ከአንድ ባንክ እንደሆነም ለማወቅ ተችሏል። ይህ ብር የህብረተሰቡ በግብር መንገድ የሚከፍለው ሲሆን ተረኛ ነኝ ብሎ የሚያስበው ጠባቡ ኦዲድ ግን ሙሉ በሙሉ ብሩን ዘርፎታል። ሻሸመኔ የትራክተር መገጣጠሚያን ያቆሙት ከልማት ባንክ ተበድረው ነው። የብድር ግን የማይመለስ እንደሆነ በግልጽ መረጃ ወጥቷል። ትራክተሩ ተገጣጥሞ ሲያልቅ ወጣቶችን ያደራጁና ልማት ባንክ እንዲያበድራቸው ተደረጎ ይገዙታል። በልማት ባንክ ብድር ከፋብሪካ እስከ ሽያጭ አደርሱታል። በኢኮኖሚ እያንዳንዱን ነገር በህገወጥ መንገድ ሳይቀር ወስደው ጨርሰዋል። ትላንትና ሚቴክን ስናማረር የነበረው ዛሬ ተጠናክሮ በኦዴድ ቀጥሏል። ሁሉም ወስደው ወደ ቤተ ክርስቲያን የመጡትም በስተመጨረሻ ነው ይላሉ የውስጥዋቂዎችም። ሀብት የፈጠሩለት ለተወገዘ ቡድንም ይሁን ለሌላ ገንዘብ የማዋጣት ግዴታ አለበት። ሀብት የፈጠሩለት እነሱ ስለሆኑ ይህን አወጣ ብለው በግልጽ ማዘዝም ይችላሉ። በዚህም ኦዴድ ይህን ያህል ተዋጣለ ብሎ ግዴታ ተጣለበት ያ ባለሀብት ያንን ብር ከማውጣት ወደ ኋላ አይልም። ሃይማኖት ባህራጅ ሊሸጡ ከመምጣታቸው በፊት ያሸጡት ያላተረፉበት ነገርም እንደሌለ ግልጽ ነው። ዛሬ ደግሞ ቤተክርስቲያንን ከፋፍለው ከጨረሱ በኋላ ሰማን ቀድመ መከላከል እናድርግ ዝም አንበል ሰማትነት ሲባል እየታገልን እንጂ ዝም ብሎ መስዋዕትነት መክፈልም በቂ አይደለም። እናታችን ቅድስት ቤተክርስቲያንን አናስነካም አናስደፍር ማለት ሰማትነት ነውና ኃጢያትም አይደለም። ከዚህ በላይ ማንንም አይመጣም። ጎልያድ ነው የመጣውን ዳዊት ነው በጠጠር መድፋት ብቻኛው አማራጫችን ነው። እናትን ከነካት ባለህ ነገር ሁሉ በለው ቆስቁሰው የመጣ ይምጣ። ለዚህ ትግስት የለንም ፍርሃት እንዳይሆንብን ጎበዝ መዳላያምን ይዘን እንታገር የሚለው ብቻኛው አማራጫችን ነው። ድርድር ምናምን የተባለውም አይዘልቅም። ትናንትና ሲያሰራጭት የነበረው ዜናም ለማዘናጋት እንደሆነ በግልጽ ይታወቅ። በዚያ ላይ ሰሞኑን ሲኖዶስ አስታረፍኩ የሚለው አፈቀላጤው ኮሎኔሉ የጠፉትን ልጆች አምጥቻቸዋለሁ በቤት ያሉትን አስሪያቸዋለሁ የተጋፈጡትን እርምጃ ወስጄ ገድያለሁ ቀዳሹን ካህን በጥፊ መትቻለሁ ደግሞ የቀሩትን እየተነጋገረን አባገዳ ኦነግ ሽመልስን ይዘን አክራሪውን ሁሉ ልክናስገባዋለን ብሎ ባይናገር ባፉ ባንደበቱ የኮሎኔሉ ስራ ይህ እንደሆነ በግልጽ ለመገንዘብ ይችላል። ስለዚህ እኛ ይህንን ልንል ይገባል። ኮሎኔሉ ይህችን ቁማር እንደሚጫወት ቀድመን ልናውቅና የሱን እኩይ አላማም ልንሰነብይ ግድ ነው። በቪዲዮ ቅንብር የሚሰሳትም እንደሌለ ሊያውቀው ይገባል። እጅን ሰብስብ የተለያዩ ስብሰባዎች በሚስጥር ካሜራ እየተቀረጸ እየተቀናበሩ በማቅረብ መጥፎ ታሪክ ለማስመዝገብም እየጣረ ነው። ያለ አባቶች ፍቃድ በስውር ካሜራ የተቀረጸ ለህዝብ ይፋ ማድረግ ኮሎኔሉ በተበለው ቁማር መበሳጨቱንና ቁማሩን ለመቀጠል ያለውን ፍላጎትም በጽኑ ያሳያል። አንድነታችንን እናጠናከር፣ ሴራውን እናጋልጥ፣ ትግሉን ፊት ለፊት እንጋፈጥ፣ ራዙን አገዛዝ ከነገብራበሮቹ እናሰግድ ሲል ዮሐንስ ኃይሉ ከደብረ ዘይት መልእክቱን አድርሶናል።
ሰላም ተነስተልኝ እንደምን አመሻችሁ የፍኖተ ዲሞክራሲ ሬዲዮ አስተናጋጆችና የዚህ ፕሮግራም አድማጮች በሙሉ ውድ አድማጮች ሆይ የዛሬው መልእክቴ የቤተ መንግስቱ ጋኔል ማንቁርቱ ተይዟል የጊዜው ሽታ ጊዜው እንጂ ዘለቀታ የለምና ይሄንን ከሃዲ አውራ ላይ ትግሉን ተጠናክሮ ይቀጥል ይያልኩ ጀምራለሁ ወገነች አይሰው ሰው ይወደደውና እየደገፈው ይያለ አይኑን አምሮውን በዘርኝነት ታውሮ ራሱን ከመሪነት ፍቅ አድርጎ በሚመራው ህዝብና በሚመራው ሀገር ላይ መሪ ሆኖ ጦርነት ማወጁ ራሱ ምንኛ አሳፋሪ ነው ነው መቼስ በጋኔልነቱ የከበቡት ሁሉ ሰይጣኖች በመሆናቸው እንጂ ኢየሱስ ዘመድ ቢኖረው ኖሮ የዚህ አይነት አምሮ በቦታው ቤተ መንግስት ሳይሆን አማኑኤል ሆስፒታል ሆኖ የአምሮ ህክምና መከታተል የነበረበት ሰው ነበር አረ ለመሆኑ ጤነኛ ቢሆን ኖሮ ይህንን ያህል ጥላቻ እርኩስን ደግፎ ለአገር መሪነት ላበቃውን ህዝብ ላይ ጦርነት አያውጅም ነበር ይህ ዘረኛ ሰው ገና ያኔ ከጧቱ ክህደት እንደሚፈጽም በወቅቱ ከኢሃፓ በስተቀር አብዛኛው የኦርቶዶክስ ቤተክርስቲያን አማኞች እሰየው ይህ ሰው ኢትዮጵያ ኢትዮጵያን ይላል እስከ እውነት ከሆነ ብለው እስከ ባህር ዳር ድረስ ጠርቶና ጋብዞ ለወግ ማዕረግ ይድረስ ብለው ስልጣኑን የተረጋጋ ስልጣን ይሁንልህ ብለው ደግፈው የሰጠና የረዳውን አንደኛ የህዝብና የተዋህዶ ቤተክርስቲያን አማኞች መሆኗን ልቦናው ያወቀ ዛሬ ይችን ቤተክርስቲያንና ተከታዮቿን ያየሁበት አይኔ ይጥፋ ወይም ተዋህዶ ይጥፋ ማለቱ እስኪ ምን ይባላል ደግነቱ ዛሬ ላይ ሆነን ስንመለከት የውጭም ሆነ የውስጥ ጣላቶች ጭምር መልሱን ከህዝባዊ እንቅስቃሴ ያገኙት ይመስላል ኮሎኔሉ አሁን አድርገዛ አልገዛ ከእንግዲህ ወዲህ ኢትዮጵያን ማፍረስ አጀንዳ እንደከሸፈበት እንደሆነ የገባው ይመስለኛል ስለሆነም ከእንግዲህ በኋላ በጨዋፊቱን ታጥቦ ሲዋሽ የከረመው ውሸት አልቋል ከእንግዲህ ወዲህ በአሞሌ ካልታጠበ በስተቀር መሪ ነኝ ብሎ በህዝብ ፊት ቆሞ ኢትዮጵያ አትፈርስም እያለ ለመናገር የሚደፈር አይመስለኝም በሌላ በኩል ይህ በሚስጥር ይዞት በመጨረሻ ላይ ኦሮሞማ አውጆ ህዝቡን ሲርቅን ለማውጣት የጠመዱት ፈንጂ አዘል አጀንዳቸው ድንገት ያፈነዱበት አንደኛው ምክንያት በተሮር የተከበረው የጥምቀት በዓል ላይ የኢትዮጵያና ህዝቧ በመላው ኢትዮጵያ በዓሉን ከነባንዲራው አሸብርቆ በዓሉን ስላናደዳቸው ድብቅ አጀንዳቸው ይፋ ማድረጋቸው ራሱ የእግዚአብሔር ታላቅ ስራ ስለሆነ ጌታም ሊመሰገን ይገባዋል ምክንያቱም በአብይ እምነት የትኛውን ህዝብ አነቃ ብቻ ያም ሆነ ይህ አሁን ህዝቡ መሪ እንደሌለው ተረድቷል መቼስ እብድና ዘረኞች የምድረገን የሚያደርጉ ድርጊቶች ሁሉ ከራሳቸው አልፎ ሌላውን የሚጠቅም ሳይሆን ጎጂ ነው ስለሆነም አሁንም ቢሆን ብዙ አጀንዳቸው ከሞላ ጎደል አፈር ድሜ ስለበላባቸው ጥላቻና ስልጣንን መከታተል ማድረግ ምንም እንኳን ውሸት አልቆባቸው ቀነጭለምባቸው ቢመስልም የቂም በቀል አጀንዳ ይዘው ብቅ ማለታቸው ስለማይቀር ብርቱ ጥንቃቄ ማድረግ ያስፈልጋል ለነገሩ ውሸትም አልቆባቸዋል ሲታለል የከረመው ህዝብም ነክቶባቸዋል ከእንግዲህ በኋላ አብይን ጠቅላይ ሚኒስቴ ብላችሁ ፌደራል መንግስት ህግ አስከብሯል የሚትሉ ሁሉ አስቡበት ሰውየው ለመንግስት ብቁ አልሆነም ስራው ሁሉ ጎሳዊና ቡድናዊ ነውና ሁሉም ዜጎች ትግላችሁን አሁን እየተከታተለ ካለው ትግል ጋር አጠናክሮ መታገል አማራጭ የሌለው ምርጫ ተደርጎ መወሰድ አለበት ያሳስባለሁ እሱም እንዳያያዙ ከሆነ ሐሳቡን ቀይሮ ጥፋቱን አምኖ ይቅርታ ጠይቆ ሰላም ይፈጥራል ብሎ መገመት ለሁሉም ይዋሸ ጨረሰ እንደማለት ስለሆነ ህዝቡን በሱ ላይ እምነት አይምሮ የተማጠጠ ስለሆነ ከእንግዲህ አብይን ማመን ቀብሮ ወይም ማንቁርቱን ይዞ ከስልጣን አሽከንጥሮ ብቻ ብለው የደመደመ ህዝብ በቁጥሩ በሚሊዮን ስለሆነ እሱ የከዳውን ህዝቡን እንከተል እሱ ዛሬ ምናልባት ብዙ ህይወት አጥፍቼ እድናለሁ ብሎ አስቦ ሊሆን ይችላል ምናልባትም በጮሊነቱ አጭብሮ ከተቀጣጠለው እሳት ለጊዜው ሊያመልጥ ይችላል ነገር ግን ተግባሩ ሁሉ አገርን በሰላም ከመምራት ይልቅ በተፋስ መምራት ስለሚቀለው ነገ ሌላ አጀንዳ መዝዞ ብቅ ሊል ይችላል እሱም ከሆነ ወያኔና ምዕራቡን አጀንዳ ያርግብ እንጂ ሌላ ወገን ደንታ እንደሌለው በተግባር አሳይቷል። እኛም በተግባር አይተናል። ከና እሱ እስከ አለ ድረስ ብዙ የፖለቲካ ድራማና ወለፊም እናያለን። እሱ አሁን ከተዋህዶ ላይ ለኮሶ ሰዓት ቢያመልጥም የወልቃይትና ራያ ገዳም ገና ይጠብቀዋል። እሱ ብልጥ ሆኖ ሌላ ሞኝ መስሎስ ከሆነ አሁን እሱ መንግስት ስም የኦሮሚያ ልዩ ኃይልና መጥሸኞችን መርጦ የፈረደበት መከላከያ ልብስም አልብሶ ከወያኔ ወታደሮች ጋራ ከትግራይ ወደ ወልቃይትና ራያ ቀስ በቀስ ተፈናቃዮችን ወደ ቦታቸው መመለስ በማለት ሰበብ ወደ ውስጥ ያመጡ ናቸው። ይህ ሁሉ የሱ አጀንዳ ነው። ይህ ሁሉ የጥፋት አጀንዳ ይዞት ይጠፋል እንጂ ካላረፈ በስተቀር አያመልጥም። ዛሬ ሁሉም ነቅቷል። በተረፈ ግን አንድ አብይ ሊያውቀው ይገባል። ሊያጠፋት የለኩሰባትን ቤተክርስቲያን ጉዳይ የእግዚአብሔር ስራ ሆኖ ከሰይጣን በስተቀር ያልተቆጣ ያልተቃወመ ዜጋ በኢትዮጵያ አልነበረም። ከዚህ ቀደም በታሪክም አልታየም። ስለዚህ ታረም ሲሉ ይህን መልእክት ያላኩልን አቶ መስንቀ ጉልማ ከኤድመንተን አልበርታ ካናዳ ናቸው።
በኢትዮጵያ ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ሬዲዮ አድማጮችና ለሬዲዮ ዝግጅት ክፍል ሰራተኞች በሙሉ ሰላምና ጤና ለሁላችሁ ይሁን። የዛሬው አስተያየት አብይን ማመን ቀብሮ ነው የሚል ይሆናል። ግራኛዊ አስመሳይ አታላይ ከሃዲ በተነገረው የማይጸናና ያለውን ተግባር ላይ የማያውል የኢትዮጵያ ቀንደኛ ጠላት ነው። እኛ ኢትዮጵያውያን ይህን ግለሰብ በአገርና በህዝብ ጠላትነት መድበን የአቋም መዋጀት ሳናሳይ መታገል ይኖርብናል። አብይን ማመን ቀብሮ ነው። ውድ ወገኖቼ የግራኛ አብይ ባለስልጣናት በአገራችን ላይ የሚፈጽሙትን ወንጀልና በህዝብ ላይ እያደረሱ ያሉትን ግፎች ትተን በአብይ በይፋ ከተነገሩትና ከተፈጸሙት ውሸቶች የተወሰኑትን አቀርባለሁ። ስንኖር ኢትዮጵያዊ፣ ስንሞት ኢትዮጵያዊ። በመጀመሪያ የፓርላማው ንግግር ከ30 ጊዜያት በላይ ኢትዮጵያ ኢትዮጵያ በማለት ህዝብን ባፏጣሉ፣ በተግባር ግን በቢሮው ባስቀመጠው ካርታ ላይ ጎጃምና ጎንደርን ብቻ ኢትዮጵያ፣ ሌሎቹን ወሎ፣ ቤኒሻንጉልን፣ የኢትዮጵያ ሶማሌ፣ ደቡብ ያሉ 56 ብሔረሰቦችን በሙሉ፣ የአፋርን፣ የጋምቤላን ህዝቦች ሁሉና ክዶ በኦሮሞ ክልል በጉልበት ለማስገባት ያለመ ነው። ደቡብ ክልልን በምስለኔው አባዱላ ገመዳ ስር አድርጎ የዚያ አካባቢ ብሔረሰቦችን በኮማንድ ፖስት አስተዳደርና በልዩ ኃይል ጭንቅ ላይ አስገብቷል። ይገላል። አማራን፣ አፋርን፣ ሶማሌን፣ ጋምቤላን፣ የቤኒሻንጉልን ህዝብ በመጨፍጨፍ ሁሉናቸውን ለማጥፋት የኦሮሚያ ልዩ ኃይልንና የኦነግ ሸሪጦሮችን ከመከላከያ ሰራዊት ውስጥም ጠባብ ብሔረተኛ የሆኑ የኦነግ ደጋፊዎች የሆኑትን ይጠቀማል። ሰራዊቱ የኢትዮጵያ ነው። የአብይን ጥፋት ማቆም አለበት። ኢትዮጵያዊ ኃይል የሆኑትን ፋኖ፣ የአማራ ልዩ ኃይልንና የአማራ ሚሊሻን ከወያኔ ጋር ሲደረግ በነበረው ጦርነት ያደረጉትን ጉልህ አስተዋጽኦ ወደ ጎን በመተው ጥቃት በመፈጸም ላይ ይገኛል። ከኤርትራ ጋር ስምምነት በዱባይ አድርጎ የወርቅ ሀብል አጥልቆ የስምምነቱን ሰደድ ከኢትዮጵያ ህዝብ ደብቋል። በሰሜኑ የሀገራችን ክፍል የነበረውን ጦር የፈጀውና ወያኔና አመራሩን በጦሩ ላይ ለፈጸሙት ዘርፈ ብዙ ጥቃት እንዲጠየቁ ሳያደርግ በተለያዩ ጊዜ ከሌላ ጋር የሀገሪቱን አየር ክልል ጥሰው የጦር መሳሪያ የጫኑ አውሮፕላኖች በትግራይ ክልል ሲያርፉ እናውቃለን። ይህን ግን የትኛውም የማህበራዊ ሚዲያ አልገለጸም በማለት ይከሳል። አብይ በዚህ አይነት ቅጥፈት የሀገሪቱን አየር ክልል መጠበቅ ያልቻለ ከመሆኑም ሌላ ከሌላ የውጭ ሀገር መንግስታት ጋር በመተባበር የጦር መሳሪያ ለወያኔ እንዲደርስ አድርጎ መከላከያ ሰራዊቱ እንዲጠቃ ሲያደርግ የነበረና አሁንም እያደረገ ያለ አታላይ ሰው ነው። በሱዳን መንግስት የኢትዮጵያ ዳር ድንበር ከሶስት ዓመታት በላይ ጊዜ አስወርሮ ዝም ብሎ ወረራውን መንግስት መሪዎችን ወደ አማራ ባህር ዳር ለስብሰባ ከመጋበዙም ሌላ በቅርቡ አብይ ወደ ሱዳን ሂዷል። ከተመለሰ በኋላ የሱዳን መንግስት ተጨማሪ ጥቃት በአማራ ክልል ላይ በመፈጸም ላይ ይገኛል። ከሱዳን ጋር ያደረገው የስምምነት አካል ነው ብያምናለሁ። በወለጋና በሌሎች ቦታዎች በአማራ ህዝብ ላይ ግድያ ሲፈጸም ዝም ብሎ ችግኝ ተካይ አረመኔ ነው። ለዜጎች እኩል የስራ እድል አልሰጠም። ዘረኛ ነው። በአዲስ አበባ የሚፈጸመው የዘር መድሎ ማየቱ በቂ ነው። በአገሪቱ በአጠቃላይና በተለይ በአዲስ አበባ ኢኮኖሚ ላይ ዝርፊያ አካሂዷል። የዜጎችን በአገሪቱ ውስጥ በነጻነት የመኖር ሀብት የማፍራትና የመንቀሳቀስ መብት ተከልክሎ ዜጎቻችንን ጨፍጭፏል። ህዝብ ሳይመርጠው በህዝብ ዴሞክራሲያዊ መንገድ ተመርጫለሁ የሚል የውሸት ሁሉ ምንጭ ነው። ዮናታን አክሊሉንና እዩ ጩፋ የተባሉትን የሐሰት ነቢያትን በመጠቀም በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ጳጳሳትና ምዕመናን እንዲሁም በሌሎች ዜጎቻችን ላይ ሳናጣራ አናስርም፣ ከታሰሩም 48 ሰዓት ውስጥ ፍርድ ቤት ይቀርባሉ ያለውን ስቶ ለመብታቸው የሚታገሉትን ያለ ፍርድ ቤት ትእዛዝ ቤተሰብ ለመጠየቅ በማይችሉበት ቦታዎች አዋሽ አርባና ሌሎችም ማዕከላዊ ቦታዎች በአፋርና በሌሎች ድብቅ እስር ቤቶች አስሮ የተለያዩ ግፎችን በመፈጸም ያሰቃያል፣ ያሸብራል። ለሃይማኖት እኩልነት እሰራለሁ፣ የተጣሉትን አስታርቃለሁ፣ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አገር ናት እያለ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን የኦሮሚያና የብሔር ብሔረሰቦች ሲኖዶስን ራሱ ፈጥሮ በዘር ለመከፋፈል እየሰራ ይገኛል። ሴራውን ከሽመልስ አብዲሳ ጋር እየፈጸመ ያለው ራሱ ነው። ኢትዮጵያዊ የሆነውን ሲኖዶስ አፍርሶ የመጨረሻ ቅዠታቸው የሆነውን በኢትዮጵያ ፍርስራሽ የኦሮሚያ መገንጠልን ተግባራዊ ማድረግ ነው። ለዚህ እርኩስ ዓላማ ማስፈጸሚያ የብሔር ብሔረሰቦች ሲኖዶስ የሚል ቅጥያ ተጠቅሟል። በዚህ ውሸት ማጭበርበሪያ ቅጥያ በዚህ ወሳኝ ወቅት ለካሃዲውና ለውሻታሙ አብይ ጆሮ የሚሰጥ ኢትዮጵያዊ መኖር የለበትም። አሁን ተመልሶ ስትሳሳሙ ማየት ፈልጋለሁ እያለ እስስትነቱን አሳይቷል። አብይን ማመን ቀብሮ ነው፣ የጊዜ መግዣ ነው። ከስልጣን ጥማት ውጭ ለህዝብ ደንታ የሌለው አረመኔው አብይ ከ20 ሚሊዮን በላይ ተፈናቃይ ችግር ላይ ባለበት ሁኔታ ከ800 ቢሊዮን ብር በላይ ቤተ መንግስት ለመገንባት ዜጎቻችንን ዘር እየለየ ከየካ ክፍለ ከተማና ከሌሎች ቦታዎች በአዲስ አበባ በመሰረተው ሸገር ከተማ በሁሉም ቦታዎች ያፈናቀላል። ዘረኛውን የአገርና የህዝብ ጠላት የሆነውን አገዛዝ በህዝባዊ እንቢታ በጋራ ትግል በማስወገድ ለሽግግር መንግስት ምስረታ ወደፊት አቀኛውንና ድርጅታዊ ቅርጽ ይዞ በመታገል ላይ ያለውን ኢሃፓን እንደደግፍ አብይ እጅን ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ላይ አንሳ ሲሉ መምህር ዳዊት ሱጌቦ ከዝዋይ ደብዳቤያቸውን አጠናቀዋል።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ሬዲዮ። ውድ ፍኖቶች፣ ያገሬ ሰው የመዘጋይት በክረምት ከየጉድጓዱ ይወጣል ይላል። የሞት ሞታቸውን እድል አገኘን ብለው ህዝብን ነጋጠባ ሲከዱና ውግዘትን ሲቀበሉ የቆዩ ግለሰቦች አንገታቸውን አቅነተውብናል። በሃይማኖት ጉዳይ በተነሳው ዝግብ ቀና ብለው የእምነት ተቆርቋሪ መስለው አብልይ ላይ የተነሳበትን ማዕበል ሊያበርዱ እየጣሩ ናቸው። በስፖርተኝነታቸው ሰው የሚያደንቃቸው እነ ደራርቱ ቱሉ ከደብረ ጽዮን ጋር በአደባባይ ሲተቃቀፉና የህዝብን ሞራል ሲያደቁ በመጸጥ የታዘብነው ላይበቃ ተመክሮ የእግር ጽናት የአንጎል ብልህነትን አያሳይም ተብሎ የተወቀሰው ኃይሌ ገብረስላሴም አብይን ከሲኖዶሱ አስታርቆ ሰላም ሊያወርድለት ሲንፈራገጥ ሲጥር መቆየቱን ተጋልጧል። ህዝብን ከርቶ ለሻቢያ አድሮ የነበረና አምሮም ኮሎኔል አብይን ሲደግፍ የቆየ ቡድን አመራር አባሎችም ህዝብ አውግዟቸው ገለል ካሉ በኋላ የጎዱትን ህዝብ ይቅርታ እንኳን ሳይጠይቁ ከህዝብ ጎራ ሊደባለቁ ፈራ ተባያሉ ሳይሆን ድርቅ ብለው ደፍረው ሲሞክሩም እየታዘብን ነው። ደስ የሚለው የነቃባቸው ሰው ከወዲሁ እያወገዘና እየኮነናቸው መሆኑ ነው። ያጭበርባሪዎቹን ስም ማንሳት ስለቀፈፈኝ በዚሁ አልፍያቸዋለሁ። ህዝባችን ሲፈጅ አማራው ሲያለቅስ ሲገደል ድምጻቸውን አጥፍተው የነበሩ ናቸው። ለአድርባዮች ትዕግስትና መድረክ እየሰጠን ወንጀል ጥፋታቸውን እየዘነጋንላቸው ከዚህ ያደረፍናቸው ራሳችን በመሆናችን ወቀሳው ይመለከተናል። የሰማዕት ደም የነካው ጣትም ከህዝብ ጎራ ውጡ ብሎ አስመሳዮቹንም ያጋልጣል። ዮሐንስ አስመላሽ ነኝ ከካሊፎርኒያ ሰሜን አሜሪካ።
ሰላም ጤና ይስጥልን። የደብዳቤዎች አንድ ዝግጅት ክፍልና የዚህ ተወዳጅ ፕሮግራም አድማጮቻችን እንደምሰምታችኋል። ድርድር የሚባለውን ነገር መሸሽ ግትርነት ነውን? ኦርቶዶክሳዊ ያሉት ሁሉ ነገራችን በውል እንዲረዱት የቀረበ ትውት ማብራሪያ ነው። ብዙዎች በቅንነት ድርድር ምን ችግር አለው? መንፈሳዊ ሰዎች እንዴት ይህን እንዲህ ቢሉ ሊሉ ቻሉ? መነጋገር ምንድነው ችግሩ? እነዚህና ተመሰሰ ያሳቦችን አረመቀበል እንዴት እነካለ የሚል ያለመደፈር ስሜት የሚመስላቸው ሰዎች እንዳሉ ከአንዳንድ አስተያየቶች መረዳት ይቻላል። ስለዚህ ድርድርን መቀበል ለምን አስቸጋሪ እንደሆነ ለመረዳት ጉዳዩ ምን እንደሆነ ማወቅ ያስፈልጋል። ቤተክርስቲያናችን ተጥሷል ብላ ውግዘት ለመፈጸም ምክንያት የሆናት የትኞቹም ጥንታውያን አብያተ ክርስቲያናት የሚጠቀሙበት መንፈሳዊ ህግ መጣሱ ነው። ይህ ህግ አማኞች በልቦናቸው የሚታመኑበትን ረቂቅ እምነት በተግባር በስርዓተ አምልኮ የሚፈጸሙበት መንፈሳዊ ስርዓት ማለት ነው። ይህ ህግ ምን ምን እንደሚያካትት በዝርዝር ማስረዳት ባይቻልም ምን እንደሆነ ለመረዳት እንዲያግዘን ትንሽ እናያለን። ለምሳሌ የጾም ወቅቶችን ቀኖችንና ሰዓቱን የሚመለከተው ቅዳሴ መቼ እንዴት በእነማን እንደሚቀደስ፣ የክርስቶስ አብይት በዓላት እነማን እንደሆኑና እንዴት እንደሚከበሩ ስርዓት አምልኮ የሚመሩ እና ቤተክርስቲያንን በማስተማርም ሆነ በማስተዳደር የሚያገለግሉ ካህናት እንዴት እንደሚሾሙና እንዴት እንደሚሻሩ፣ በስህተትና በኃጢአት የወደቁ ሰዎች እንዴት እንደሚመለሱ፣ ይህንን የመሳሰሉትን ብዙ የስርዓት አምልኮ ነገሮች በዝርዝር የያዘ መንፈሳዊ ህግ ነው። ሰሞኑን የገጠመን ኤጲስቆጶሳትን መሾምና በሀገረ ስብከት መመደብ የተመለከተን ዋና የስርዓት አምልኳችን ምሰሶ የሆነውን አስተምሮ እና ቀኖና የተመለከተ ጥፋት ነበር። ታዲያ ይህ ሲያጋጥም ምን እንደሚደረግና እንዴት እንደሚፈታ ሁሉ ደግሞ አሁንም ስርዓት አስቀድሞ ደንግጎና አስቀድሞም አውግዞ ተቀምጧል። በየዘመኑ የሚደረገው ያንን መፈጸምና ማስፈጸም ብቻ ነው። ታዲያ ይህ ነገር ለድርድር እንደማይገባ በዚሁ የቀኖና መጻሕፍት ከተደነገጉት ውስጥ አንድ ሁለቱን ምሳሌ አድርገን እናንሳ። ለምሳሌ ያህል አጥዋማትን የተመለከተውን እናንሳ። ለምሳሌ አንድ ሊቀ ጳጳስ ብድግ ብሎ አርብና ረቡዕ መጾም አይገባም፣ አብይ ጾምን ለ55 ቀናት ሳይሆን ለ15 ቀናት ይበቃናል፣ ትንሣኤንም እሁድን ጠብቀን ማድረግ አይጠበቅብንም፣ ወቅቱን ብንፈልግ በመስከረም ካልሆነ በጥር እንዳመችነቱ ማድረግ እንችላለን፣ ዋናው አብይ ጾምን መጾማችን ብቻ ነው ይበቃናል ቢል እንደማለት ነው። ይህን ቢያደርግ ይህን ያለው ሊቀ ጳጳስ ባጭሩ ሌላ እምነት መስርቷል ማለት ይቻላል። ይህን ያደረገ ጊዜ በራሱ ፈቃድ ከነባረው ኦርቶዶክስ ራሱን ለይቷል ማለት ነው። የቀኖና መጻሕፍታችን ደግሞ ይህን የሚያደርገውን ገና ቀድሞ አውግዞታል። የአሁኑ ሲኖዶስ ደግሞ ይሰበሰብና ይህን ለማስጠበቅ የተሾሙ ጳጳስ ራሱን በራሱ ባደረገው ድርጊት ስለሻረው ያን የቀደሙ አባቶች የፈጸሙትን ውግዘት በተግባር ይፈጸምብሃል ይልና ከቅድስት ቤተክርስቲያን ህብረት ይለየዋል፣ ስልጣኑንና ማዕረጉንም ይቀመዋል። ይህ ከሆነ በኋላ አሁን እንደሚባለው አገዛዙ መጥቶ ይህ ምን ችግር አለው በንግግር ይፈታል ቢል አባቶችና አማኞች የምንለው ይህ ለድርድር አይቀርብም ነው። ምክንያቱም አርብና ረቡዕ የመሻር ወይም እንዲሻረው ሆነ እንዲቀጥል የመደራደር ስልጣን ያለው አካል የለም። አብይ ጾምን በ55 ቀናትና በ15 ቀናት መካከል ተደራድሮ 30 ወይም 45 ቀናት ብቻ የማድረግ ስልጣን ያለው አካልም የለም። ትንሣኤን ከእሁድ ውጭ በሌላ ቀናት ቀርቶ የሚያዝያ ጨረቃ ሙሉ ከመሆኗ በፊት ባለው ሌላ እሁድ ውስጥ እንኳን ያደረገ ቢኖር ከስልጣኑ ይሻር ነው የሚለው የቀኖና መጽሐፉ። የመሰላችሁን ፍረዱብን እንኳን አይልም፣ የታያችሁን ፍርዳችሁ ውሳኔ አስቀምጡ የሚል ትእዛዝም የለም። ይህ ማለት ፍርዱ ያለቀ የደቀቀ ሆኖ በየዘመኑ የሚኖር ሲኖዶስ ስልጣኑን ያንን ተግባራዊ ማድረግ ብቻ ነው። ሌሎቻችሁ ድርድር አይቻልም የሚለው ያልገባችሁ ክህነት መሾም ልክ እንደ አገዛዙ ስልጣን ስለመሰላችሁ በድርድር የሚያልቅ መስሏችሁ ሊሆን ይችላል። ይህ ውስጡ ፖለቲካ ያዘለ ዛሬ ድርድር ስምምነት ተደረገ ቢባልም እንኳን በውስጡ ግን በህቡ ሴራውን ማከናወኑን አያቆምም። ምክንያቱም መንግስታዊ ድጋፍ ያለው የቀደመችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለሁለት ለመክፈል የታሰበ አገዛዝ መር ሴራ ስለሆነ ነው። ነገሩ ልክ ላይ እንደገለጽኩት ነው። ይህ ገብቷቸው ወይም በብዙዎች ዘንድ ይህ መሆኑ አለመታወቁን ጥላ አድርገው መሄዳቸውን ትተው አጥፍተናል ሲሉ ጥለውት ከወጡት ኦርቶዶክስ ተመልሰው ገቡ ማለት ነው። ጉዳዩ ግን ልክ እንደሌላ መዋቅር አይደለም ያለው ለዚህ ነው። ፖለቲካ ቢሆን ዛሬ ወጣው ነገር ይመለስ በድርድር በቃላት በማስመሰልም ሊታለፍ ይችላል። ይህ ሲኖዶስ ግን በመንፈስ ቅዱስ የሚመራ የተሰወረውን ልብና ኩላሊትን ልብ ያጤሰውን ኩላሊት ያመላለሰውን የሚያውቅ ስለሆነ አስመስሎ የሚታለፍበት መድረክ አይደለም። ይህ የግትርነት ሳይሆን የእምነት ህግም የመፈጸምና ያለመፈጸም ጉዳይ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሳትበረዝ ለበርካታ ዘመናት የኖረችው ሐዋርያት የጌታን ሊቃውንት የሐዋርያትን ሐዋርያን አበው ወይም ደግሞ በዘመኑ ያለው ሲኖዶስ ደግሞ ሳይቀይር ሳይመልስ ሳይከልስ የግለሰብ አስተያየት ሳያስገባ የተቀመጠውን ህግ ተግባራዊ በማድረግ የቀጠለ ነው የኢትዮጵያ ቤተክርስቲያን። ስለዚህ ዛሬ በጥቂት ጠባብ ብሔርተኞች የኢትዮጵያ ቅድስት ቤተክርስቲያን እስከ መገንጠል የደረሰችበት አደጋ በኮሎኔሉ ወይም ደግሞ በየትኛውም ሽማግሌ በውይይት የሚፈታ ሳይሆን አርግ አታርግ የሚለውን የቀኖና መጻሕፍት ብቻ በማንበብ የሚወሰን ነው። በእነዚህ መካከል ድርድር ማድረግ ማለት በፕሮቴስታንትና በእስልምና መካከለም ይቻላል እንደማለት ያለ መሆኑን በውል መረዳት ተገቢ ነው። አገዛዙ ለምን አስከፋን ለሚለው በዚህ ውስጥ ገብቶ ላደራድር እኔ የምሰጠውን ምክርም ስሙ ማለት ቅዱሳን በሰሩት ቀኖና ላይ እኔ የምሰጠው ሐሳብ ስልጣን ይኖረው ማለት እንደሆነ ይቆጠራል። ኮሎኔሉ ስለ ቤተክርስቲያኗ አይመለከተውም፣ እምነቱም አይጋብዘውም፣ ስርዓቱና ቀኖናውንም አያውቅም። ስለማያምን ሊያምን ሊያውቅም አይገደድም። ታልቃ ገብቼ ቅድስት ቤተክርስቲያን ውስጥ ፖለቲካን ያስፋፋለሁ የሐሰት ትርምስን ዘረጋለሁ ካለ ግን ቅድስት ቤተክርስቲያንም ከውድቀት ለመታደግ ቆርጠን ተነስተን አገዛዙና ገብራበሮች መታገል የምእመኑ ድርሻ ነው። ሁለተኛ እነዚህ ሰዎች በቀኖናው መሰረት ተወገዙ እንጂ ሌላ እምነት እንዳይመሰርቱ የከለከላቸው የለም። የጎሳ ኦርቶዶክስ መመስረትም መብታቸው ነው። ምክንያቱም የብሔር ፖለቲካ ውስጥ አስገብተው ቤተክርስቲያኗን ቋንቋን መሰረት ባደረገ መልኩ ካልተከፋፈልን ሲሉ ታይተዋል። በዛ ላይ በእጃቸው ደም አለ። ይህ ማለት መንበረ ጵጵስና ለማግኘት በር ሰብረው ለመግባት በጽንፈኛ ኃይሎች እየተመሩ ባደረጉት ጭፍጨፋ በርካታ ክርስቲያኖች ታርደዋል፣ ተገድለዋል፣ ደማቸው ፈሷል። የዚህ ሁሉ ምክንያቱ የተወገዘው ራሱን በራሱ ሹሞ ብቅ ያለው ጳጳስ ነው። ስለዚህ እነዚህ ኃይሎች ዛሬ ወደ ቤተክርስቲያን መልሶ ወደ ቀደመ ሀገረ ስብከታቸው እንዲመደቡና ህዝቡን እንዲመሩ ማድረግ ፍጹም ከመጽሐፍ ቅዱስና ከቤተክርስቲያን ይወጣ መሆኑን ይታወቅ ይገባል። ይህ ወደ ኦርቶዶክስ ለማስገባት መሞከር ግን ፍጹምም ክደት ነው፣ የተወገዘም ነው። የቀደሙት አባቶቻችን አሁን በአካለ ነፍስ ያሉ በመንፈስ ግን ከሲኖዶሱ የማይለዩት አውግዘው የለዩት ተግባር ነው። በተለያየ ጉባኤያት በኒቅያ በኤፌሶን በቁስጥንጥንያ ጉባኤ እየሰሩ አባቶቻችን በመግባርም በሃይማኖትም ይወደቁትን ከሃዲዎችን የቅድስት ቤተክርስቲያን ታሪካዊ ጠላቶችን አውግዘው የለዩበትን መድረክ ወይም ደግሞ መንፈሳዊ ጉባኤ ማስታወስ ግድ ይላል። ሶስተኛ አሁን መንግስታዊ አካላት እያደረጉት ያሉት ከኦርቶዶክስ ወጥተው አዲስ ለተቋቋሙት ሌላው ቀርቶ ህጋዊ ሰውነት እንኳን ለሌላቸው የኦርቶዶክስ የሆኑት ነው መቅደሶች መንበረ ጵጵስናና ቢሮዎች በጉልበት እየቀሙ ሲያስረክቡ እንደነበር ልንረሳ አይገባንም። እየቀሙ ሲያስረክቡት የነበረው ይሄ ተገንጣይ ቡድን ነው። ዛሬ ተመለሰ ተብሎ ምህረት ተደረገለት ተብሎ በቀደመ ጵጵስናው እንዲመለስ ወደ መንበሩ እንዲመለስ ሀገረ ስብከቱ እንዲረከብ የተደረገው ይሄ ደም አፍሳሽ ቡድን ነው። ይሄ እኛ ኦርቶዶክሶች ነው። እነሱ እምነታቸውን ሰብከው ካፈሩት ምእመን ልክ እንደ ፕሮቴስታንት የራሳቸውን ይስሩ ሲል እየገደለ እያሰረ እየቀማ እየሰጠ ነው። የተጠየቀው ቀላል ጥያቄ ስለሆነ የኦርቶዶክሶችን ላልሆነ አካል ለምን በጉልበት ትሰጣለህ የሚል ቀላል ጥያቄ ነው። እነዚህን እጃቸው በደም የተጨማለቁ ሰዎች እንደሆኑት ሆነው ተቀበላችሁ አብራችሁ አገልግሉ ማለት በኦርቶዶክስ መቅደስ ፓስተሩ በመስጊድም ቄሱ ይባርክ ከመለው ምንም ልዩነት የለውም። ዛሬ ኦርቶዶክሳን አፋቺ ዝምብል እንደ ቅዱስ ጴጥሮስ እንደ ሐዋርያው ከንፈራችን በለምጽ ወይም ደግሞ እንደ ነብዩ ኢሳያስ ከንፈራችን በለምጽ መቀጣቱ የማይቀር ነገር ነው። ልብሱን ስለለበሱ አሁን ኦርቶዶክስ አደረጋችሁ። ይሄን ደግሞ ስተት ነው። ይሄን የምለው እነርሱን በመጥላትና በመናቅ አይደለም። ይህ እንዳልሆነ የምናመልከው አምላክ እርሱ ሉሉ እግዚአብሔር ስለሚያውቅና ቀኖናው ስለሚያዘው ብቻ ነው። ይሄን የምንለው ጉዳዩ መሰረታዊ የሰራት አምልኮ ጥሰት መሆኑን በግላጭ ምሳሌ አድርገው አባቶቻችን ቁጭ ግልጽ አድርገው ስላስቀመጡልን ነው። እግዚአብሔር ያሳያችሁ እንግዲህ ያለበደል በየት ሀገር በማን ላይ ተፈጽሞ ያውቃል? እንደዚህ አይነት መከራስ ከውስጥ ለተነሳ ጥላት በማን በየትኛው ምእመን በየትኛው ታሪክ ተፈጽሞ ያውቃል? እግዚአብሔር የሃይማኖት ተቋሜንም ለማያምኑት አሳልፋ አትስጥብኝ ይላል። ስለዚህ ዛሬ ምእመናንን ወክለው የተቀመጡ አባቶቻችን ሊያስተውሉት ይገባል። የለቆንም ህግ አስከበረ ከበጠበጥ አድነኝ ስለው በሁሉም እኩል እውነት አለ ማለት ፍጹም ስተት ነው። ከዚህ ሰው ጋራ ደግሞ ህብረት መፍጠር ከሃይማኖት እንድንወጣ ወይም ደግሞ ቀኖና እንድንሽር ያደርገናል። ክትርነትስ የሚሆነው እንዴት ሆኖ ነው? ጉዳዩ ይሄው ነው። በሕያው እግዚአብሔር ስም እመሰክራለሁ፣ ሌላ ምንም ነገር የለውም። ሀገር ወዳድ እውነት ወዳድ የሆናችሁ ሁሉ ይህን ነገር በውል ተረድታችሁ እንድታስረዱ በታላቅ ትህትና እንጠይቃለን። አስተዋይ ህሊና ያለው ሁሉ አይቶ ይፍረድ ሲል ዲያቆን ጸዳለ መኩሪያው ከጎንደር መልእክቱን ቋጭቷል።
አድማጮቻችን የደብዳቤዎች አምድ ፕሮግራማችን በዚሁ ይጠቃለላል። ሳምንት አርብ እስከምንገናኝ ደህና ቆዩን።
Ha ha ha.